ይህ የአሜሪካ ድምፅ ነው። በ19 በ22 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ረቡዕ መስከረም 30 2016 ዓ ም ዝግጅታችን ጀመረ። በእስራኤልና ሐማስ መካከል የተቀሰቀሰው ጦርነት በቀጠለበት በአሁኑ ወቅት ትውልደ ኢትዮጵያውያን እስራኤላውያንም የቤተሰብ አባላቶቻቸውን ያጡ እንደሆነ ተሰምተዋል።
ያው ሰላምታ ተቀያይረን አላ ቅዳሜ አርብ ለቅዳሜ ያነጋ ተኩስ ተከፍቶ ከዛ በውጊያ ነው ወደቀ። ጓደኞቹን አድናለሁ ብሎ ለራሱም ስም አልዳነ። ጓደኞቹም ስም ተመተዋል። የሞቱም አሉ፣ የዳኑም አሉ። አደጋ ነው የደረሰባቸው።
የሐማስ ታጣቂዎች ባለፈው ቅዳሜ በእስራኤል ላይ ባደረሱት ድንገተኛ ጥቃት ልጃቸው እንደተገደለባቸው የገለጹ ትውልደ ኢትዮጵያዊ የሆኑ እስራኤላዊ አባትን ነው ቀደም ብለን የሰማናቸው። ሙሉ ጉዳዩ በምሽቱ ይደመጣል። ሌሎች ቀጠናዊና ዓለም አቀፍ ጉዳዮች በምሽቱ ተካተዋል። ጤና ይስጥልን፣ እንደምን አምሽታችኋል፣ እንደምን ውላችኋል። ሀብታሙ ስዩም ሳስተናግዳችሁ አመሻለሁ። ብርሃን ኃይሉ በቅንብሩ አብረናለች። ዋና አዘጋጃችን ጽዮን ግርማ ናት። እስከ ምሽቱ 4 ሰዓት ድረስ አብረናችሁ እንቆያለን። እናንተም አብራችሁን እንድትቆዩ ይሁኑ። አስቀድመን አጫጭር የዓለም ዜናዎች እናስደምጣችኋለን። እንግዲህ ወልደ ይቀጥላል።
በድጋሚ እንደምን አመሻችሁ። እስራኤል ጋዛን መደብደቧን መቀጠሏ፣ ሐማስ ጥቃት እንደሚሰነዝር አሜሪካ መረጃው እንዳልነበራት ማስታወቋ፣ እንዲሁም የፈረንሳይ ጦር ከኒጀር መውጣት ጀመረ የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ዝርዝሩ እናልፋለን። በጋዛ ሰርጥ 200 የሚሆኑ ኢላማዎችን ማምሻውን መምታቷን እስራኤል ዛሬ ረቡዕ አስታውቃለች። ሰራዊቷንም በጋዛ ድንበር አካባቢ በማከማቸት ላይ መሆኗንና የምድር ጥቃትም ሊደረግ እንደሚችል በመጠበቅ ላይ ነው። በጋዛ 900 የሚሆኑ ሰዎች መገደላቸውንና 4600 ደግሞ መጎዳታቸውን የፍልስጤም ባለሥልጣናት አስታውቀዋል። ሐማስ ባለፈው ቅዳሜ ባደረሰው ድንገተኛ ጥቃት በእስራኤል ወገን የሞቱት ሰዎች ቁጥር 1200 መድረሱንና አብዛኛው ሲቪሎች መሆናቸው እንዲሁም 2700 መጎዳታቸው ተነግሯል። ቁጥሩ ያሻቀበው ተጨማሪ አስከሬኖች በመገኘታቸው እንጂ እስራኤል ውስጥ እየተካሄደ ያለ ውጊያ በመኖሩ አይደለም ሲሉ የአገሪቱ መከላከያ ቃል አቀባይ አስታውቀዋል። ሐማስ ጥሶ የገባውን ድንበር መዝጋቷንና አካባቢውን በመጠበቅ ላይ መሆኗን እስራኤል አስታውቃለች። በጋዛ ሰርጥ 263,000 ሰዎች ቤታቸውን ጥለው መውጣታቸውንና ቁጥሩ ሊጨምር እንደሚችል እንደሚጠበቅ የተባበሩት መንግስታት ድርጅት አስታውቋል። ይህ በእንዲህ እንዳለ ናይጄሪያ 300 የሚሆኑ ዜጎቿን ከአካባቢው ማስወጣቷ ታውቋል። ናይጄሪያውያኑ ለሃይማኖት ጉዞ እስራኤል እንደነበሩና ግጭቱ ሲለኮስ ወደ ዮርዳኖስ ሸሽተው እንደነበርም ታውቋል። የአሜሪካ ስለላ ተቋማት ሐማስ በእስራኤል ላይ ጥቃት እንደሚሰነዝር የሚያሳይ መረጃ እንዳልነበራቸው የዋይት ሀውስ ብሔራዊ የጸጥታ አማካሪ ጄክ ሰለቨን ትናንት አስታውቀዋል። ይህ እንዲህ አይነት ጥቃት ሊፈጸም እንደሚችል ከእስራኤላውያኑ የተሻለ መረጃ አልነበረንም ሲሉ የጸጥታ አማካሪው ለዜና ሰዎች ተናግረዋል። ሌሎች የዋይት ሀውስ ባለሥልጣናት እንዳሉት ሁሉ ባለፈው ቅዳሜ የተፈጸመውን ጥቃት ከኢራን ጋር በቀጥታ የሚያያይዝ ነገር የአሜሪካ መንግስት እንዳላገኘ ሰለቨን ገልጸዋል። ኢራን ሐማስን በመርዳት በኩል አጠቃላይ ሚና ቢኖራትም በተለይ ባለፈው ቅዳሜ የተፈጸመውን ጥቃት በተመለከተ ግን መረጃ የለንም ብለዋል ሰለቨን። እስራኤልን መርዳት በተመለከተ ለምክር ቤቱ የገንዘብ ድጋፍ እንዲደረግ ጥያቄ እንደሚያቀርቡ፣ ዩክሬንን ለመርዳትም እንዲሁ ጥያቄ እንደሚያቀርቡ ፕሬዚደንቱ ግልጽ አድርገዋል ሲሉ ሰለቨን ጨምረው ገልጸዋል። የኬንያ መንግስት 1,000 የሚሆን የፖሊስ ኃይል ወደ ሄይቲ ለመላክ የያዘውን እቅድ አንድ በናይሮቢ የሚገኝ ፍርድ ቤት ለጊዜው አግዶታል። ጉዳዩን ወደ ፍርድ ቤት የወሰዱት 3 ግለሰቦች ሲሆኑ ከእነዚህም ውስጥ አንዱ የሆኑት የተቃዋሚው ፖለቲከኛ ኢኩሮ አውኮት ለቪኦኤ ሲናገሩ ፖሊስን ወደ ሄይቲ ለመላክ መታቀዱ ይህ ህገ መንግስታዊ ነው ብለዋል። መንግስት ሌላ የመከራከያ ዘዴ ሊኖረው ይችላል ሲሉ ተንታኞች በመናገር ላይ ናቸው። በፍርድ ቤቱ ትዕዛዝ መሰረት ከ12 ቀናት
በኋላ በሚኖረው ቀጠሮ ጉዳዩ እስኪታይ ድረስ ወደ ሄይቲም ሆነ ወደ ሌላ ሀገር መንግስት ፖሊስ እንዳይልክ ታግዷል። ኬንያ ወደ ሄይቲ የሚላክን ከሀገራት የተውጣጣ ኃይል እንድትመራ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ባለፈው ሳምንት ውሳኔ ያሳልፎ ነበር። መንግስት በጉዳዩ ላይ ክርክሩን እንደሚያቀርብ እንዲሁም ለፍርድ ቤቱ ውሳኔ ተገዥ እንደሚሆን አንድ የመንግስት ተወካይ ለቪኦኤ ተናግረዋል። አድማጮች፣ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። የኒጀር ሁንታ በጠየቀው መሰረት የፈረንሳይ ጦር አገሪቱን ጥሎ መውጣት ጀምሯል። ፈረንሳይ ግጭት በሚያብጠው የምዕራብ አፍሪካ ሳህል ቀጠና የነበራትን ተጽዕኖ የሚያዳክም እርምጃ ነው ተብሏል። ሰኞ ዕለት ሁንታው የፈረንሳይ ጦር ማክሰኞ መውጣት እንደሚጀምር ማስታወቁን ተከትሎ በመዲናዋ ኒያሜ ዙሪያ ባሉ አቧራማ መንገዶች ላይ የፈረንሳይ ወታደሮችን የጫኑ ተሽከርካሪዎች መስተዋላቸውን የሮይተርስ ዜና ወኪል ከስፍራው ዘግቧል። ወታደራዊ መንግስት የፈረንሳይ ጦር በሚለቅበት ወቅት ህዝቡ እንዲተባበር ጥሪ አድርጓል። 1500 የሚሆኑት ወታደሮች ወደ ቻድ እንደሚጓዙና በመቶ ኪሎ ሜትሮች የሚቆጠረው ጉዞ አንዳንዴም አስጊ በሆኑ አካባቢዎች ውስጥ እንደሚደረግ ተመልክቷል። በደርዘን የሚቆጠሩ የፈረንሳይ ወታደሮች ሰኞ ዕለት በወታደራዊ አውሮፕላን ለቀው መውጣታቸውን አንድ የአየር ማረፊያው ሰራተኛ እና ሁለት ሌሎች ምንጮች ማስታወቃቸውን ዘገባው አመልክቷል። ይህ በእንዲህ እንዳለ ወታደራዊ አገዛዝ በኒጀር የሚገኙት የተባበሩት መንግስታት አስተባባሪ በ72 ሰዓታት ውስጥ አገሪቱን ለቀው እንዲወጡ አዟል። ትዕዛዙ የመጣው አሜሪካ ለአገሪቱ የምታደርገውን የ500 ሚሊዮን ዶላር ድጋፍ እንደምታቋርጥ ማስታወቋን ተከትሎ ነው። የተመድ የሰብአዊ አስተባባሪ የሆኑት ሉዊዝ ኦቢን ኒያሜን በ72 ሰዓታት ለቀው እንዲወጡ መታዘዙን የውጭ ጉዳይ ሚኒስቴር መስሪያ ቤቱ መግለጫ አመልክቷል። ላይቤሪያውያን ትናንት ድምፅ ሰጥተዋል። ታዋቂው የቀድሞ የእግር ኳስ ተጫዋች እና የወቅቱ የአገሪቱ ፕሬዚደንት ጆርጅ ዌያ እንደገና ለመመረጥ ጥረት በማድረግ ላይ ነው። በተደጋጋሚ የእርስ በርስ ጦርነት ጉዳት በደረሰባት የምዕራብ አፍሪካዊቷ ሀገር ሰላም የመራጮች ዋና ትኩረት ነው ተብሏል። ዋናዎቹ የፖለቲካ ፓርቲዎች ምርጫው በሰላም እንደሚያልፍ ቃል ገብተዋል። ባለፈው ወር በደጋፊዎቻቸው መካከል በተፈጠረ ግጭት ግን 3 ሰዎች መሞታቸው ሁከት ተመልሶ እንዳይመጣ ስጋት ፈጥሯል። የባሎን ዶር ብቸኛው የአፍሪካዊ ተሸላሚ የሆነው የ57 ዓመቱ ጆርጅ ዌያ ከ6 ዓመታት በፊት በፕሬዝደንትነት ሲመረጥ ስራን እንደሚፈጥርና በትምህርት ላይ መዋለ ነዋይ እንደሚያፈስ ቃል ገብቶ ነበር። ነቃፊዎቹ ቃሉን አልጠበቀም ሲሉ ይከሳሉ። በአገር ውስጡም ሆነ በዓለም አቀፉ ማኅበረሰብ የቀረበውን የጦር ወንጀል ፍርድ ቤት እንዲቋቋም የቀረበውን ጥያቄም ተግባራዊ አላደረገም ተብሏል። የአውሮፓ ህብረት፣ የአፍሪካ ህብረት፣ ኤኮዋስ እና አሜሪካ የምርጫ ታዛቢዎችን እንደላኩ የኤኤፍፒ ዘገባ አመልክቷል። በመጨረሻም በአሜሪካ ምክር ቤት የሪፐብሊካን ፓርቲው የኒውዮርክ ተወካይ የሆኑት ጆርጅ ሳንቶስ ከደጋፊዎቻቸው ክሬዲት ካርድ ላይ ገንዘብ ሰርቀዋል የሚል ክስ ተመስርቶባቸዋል። ሳንቶስ በምርጫ ዘመቻቸው ወቅት የገንዘብ ድጋፍ ያደረጉላቸውን ሰዎችን የግል መረጃ በመሰብሰብ ደጋፊዎቹ ፈቃድ ያልሰጡት በአስር ሺዎች የሚቆጠሩ ዶላር ከክሬዲት ካርዳቸው ላይ ክፍያ እንዲፈጸም አድርገዋል የሚል ክስ ቀርቦባቸዋል። ከተሰረቀው ገንዘብ ውስጥ ከፊሉ በግል ባንካቸው ገቢ ሆነዋልም ብለዋል አቃቢያነ ሕጎች። ሳንቶስ ከ44,000 ዶላር በላይ ግለሰቦቹ ሳይፈቅዱ ከክሬዲት ካርዳቸው ላይ ክፍያ እንዲፈጸም አድርገዋል። በተጨማሪም ከአንድ ደጋፊ ላይ 12,000 ዶላር ክፍያ እንዲፈጸም ካደረጉ በኋላ አብዛኛውን ገንዘብ ወደ ግል ባንካቸው አዙረዋል ሲል ክሱ አመልክቷል። የኒውዮርኩ ሪፐብሊካን በተጨማሪም ለኮንግረስ ሀብታቸውን በሚያስመዘግቡበት ወቅት ዋሽተዋል ተብሏል። ትናንት አዲስ የቀረበው ክስ ባለፈው ግንቦት የቀረበውን ክስ ይተካል ተብሏል። በምርጫ ዘመቻ ወቅት ከተሰበሰበው ገንዘብ ላይ ለግል ጥቅም አውለዋል የሚል ክስ ባለፈው ግንቦት ተመስርቶባቸው ነበር። በባንክ አካውንታቸው ውስጥ 8000 ዶላር ብቻ ያለ ለምርጫ ዘመቻቸው 44000 ዶላር አበድሬያለሁ ብለው ለፌዴራሉ የምርጫ ኮሚሽን ዋሽተዋል ሲል ክሱ በተጨማሪ አመልክቷል። ክብራትና ክብራን፣ ለዜና የተመደበው ክፍለ ጊዜ በዚሁ ተፈጽሟል። ለቀሪ ፕሮግራሞች ወደ ሀብታሙ መልሳቸዋሉ።
እንግዲህ ወልዴን ለዓለም ዜናው አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የመስከረም 30 2016 ዓ ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት አድማጮቻችን። በመስልና ድምጽ ቅንብሩ ዛሬ ምሽት ሲሳይ ሸናፊና ግርማ ደገፋ፣ በዌብና ማህበራዊ ድረገጽ ቅንብሩ ደግሞ አበባየው ገበያው አብረውኛ ያመሻሉ። ጽዮን ግርማ ዋና አዘጋጃችን ናት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com፣ በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተደመጡ ይገኛሉ። የድምፅ አሊያም የጽሑፍ መልእክት ለመተው የምትሹ ብትኖሩ 2022059942 የዋትሳፕ መስመራችንን ተጠቀሙ። ወደ ዕለቱ አብይ ርዕስ ዘገባችን እንሻገር። በአማራ ክልል ለሶስት ሳምንታት ያክል ስልክ ተቋርጦ የሰነበተባቸው፣ ከሰሞኑ አገልግሎቱ የተመለሰባቸው በምዕራብና ምስራቅ ጎጃም ዞኖች አንዳንድ አካባቢዎች ከትናንት ማክሰኞ ቀትር ጀምሮ የስልክ አገልግሎት ዳግም በመቋረጡ ዘመዶቻቸውን ደህንነት ማወቅ እንዳልቻሉ ነዋሪዎች ገልጸዋል። በአካባቢው ግጭቶች ዳግም ስለመቀስቀሳቸው መረጃ እንዳላቸው የገለጹት አስተያየት ሰጪዎቹ የስልክ አገልግሎቱ በድጋሚ የተቋረጠው ከዚሁ ጋር በተያያዘ ሳይሆን እንደማይቀር ጠቁመዋል። በጉዳዩ ላይ የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬዎት ታምሩን በእጅ ስልካቸውና በዋትሳፕ መተግበሪያ መረጃ እንዲሰጡን ብንደውልላቸውም ስልካቸው ባለመነሳቱ ምክንያት ምላሻቸውን ለማካተት አልቻልንም። ይህ በእንዲህ እንዳለ በባህር ዳር ዙሪያ ሰባታሚት እየተባለ በሚጠራው አካባቢ ከትናንት ጀምሮ በመንግስት የጸጥታ ኃይሎችና በፋኖ ታጣቂ ቡድን መካከል የተኩስ ልውውጥ እንደነበረና በዚህም ሰዎች እንደተገደሉ ነዋሪዎች ለአሜሪካ ድምፅ ገልጸዋል። የዚህን ጉዳይ ዝርዝር አስቴር ምስጋናው ትነግረናለች።
የአሜሪካ ድምጽ ያነጋገራቸው የባህር ዳር ከተማ ነዋሪዎች በምስራቅ ጎጃም ዞን በደብረ ማርቆስ ከተማና በምዕራብ ጎጃም ዞን በፍኖተ ሰላም፣ በደንበጫና በዙሪያው ከትናንት ከቀትር በኋላ ጀምሮ የስልክ አገልግሎት እንደማይሰራ አረጋግጠናል ብለዋል። የባህር ዳር ከተማ ነዋሪ እንደሆነና ስሜ ቢጠቀስ ጉዳት ሊደርስብኝ ይችላል በማለት ስሙን ከመግለጽ የተቆጠበ አስተያየት ሰጪ ካለፈው ሳምንት እሁድ ጀምሮ በፍኖተ ሰላምና በደንበጫ ከተሞች ያሉ ቤተሰቦቹን በስልክ ያገኝ እንደነበር፣ ከትናንት ጀምሮ ግን በድጋሚ ስልክ በመቋረጡ ለመገናኘት እንዳልቻለ ተናግሯል።
ትናንትና ስልሳት ጀምሮ ማጎጃም ስልክ የለም። አሁን
የት ትደውልሃል አንተ?
ለምሳሌ ወንጅ ደውያለሁኝ፣ ወደ አዴት ደውያለሁኝ፣ ሩቤት ጓደኛ ነበር ደውያለሁኝ፣ ፍኖሰላም ጓደኛ ነበር ደውያለሁኝ። በእነዚህ ፕሮቼክ አድርጊያለሁ ዛሬ በራሱ ማለት ነው። ትናንትና ስልሳት ጀምሮ ሳቀው ትናንትና ኔትወርኩ የጠፋበት ምክንያት ይመስለኛል። ትናንትና ከባድ የሆነ ጦርነት ወደ ስልሳት ጀምሮ አዴት ላይ ነበረ፣ ሰባት አሚቶ ነበረ፣ ሰባይ ላይ ነበረ።
ስትደውል ምን ይልሃል ስልኩ?
ስሜ
በተመሳሳይ ምክንያት አይጠቀስ ያለ ሌላው አስተያየት ሰጭም ስልክ እንዳልሰራለት ተናግሯል።
ምዕራብ ጎጃም አጠቃላይ፣ ምስራቅ ጎጃም አጠቃላይ፣ ኦልሞስት በቃ ጎጃም ኮሶበር እና ዳንግና ብቻ ነው የሚሰራው። አዊን ዞን ማለት ነው። ከዛ ውጭ ያለው አጠቃላይ አይሰራም።
አንተ የት ትደውልሃል?
ምስራቅ ጎጃም ደውያለሁ፣ ማርቆስ ማለት ነው። በጋዳሞት ደውያለሁ፣ ፈረስ ቤት፣ ፍነት ሰላም ደውያለሁ፣ ደንበጫም ደውያለሁ። የትኛውን ቦታ እስከ ትናንትና እስከ አምስት ሰዓት ድረስ ይሰራል። ከአምስት ሰዓት በኋላ ግን አንድም ቦታ ላይ አይሰራም። እንግዲህ ምክንያት ከግጭቱ ጋር ተያይዞ ነው የሚመስለኝ። ለምሳሌ ደንበጫ አካባቢ ገሊላ የምትባል ገጠራማ ቦታ ላይ ተኩስ አለ። አሁንም ፍኖተ ሰላምም እንደዚሁ ወደ መንዝ የሚባል ሀገር አለ፣ ወደ ገራይ አካባቢ ዙሪያው፣ እዛም ትናንትና ተኩስ ነበር። እንግዲህ ዛሬ ስልክም የለም፣ ምን ደረጃ ላይ እንዳለ ማወቅ አልተቻለም። ኢቭን ቤተሰብን ጠይቀን ራሱ ቤተሰብ ያለበትን ደረጃ እንደዚሁ ማወቅ አልተቻለም።
የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬህይወት ታምሩ በጉዳዩ ላይ መረጃ እንዲሰጡን በእጅ ስልካቸውና በዋትሳፕ መተግበሪያ ብንደውልላቸውም ስልካቸው ባለመነሳቱ ምክንያት ምላሻቸውን ለማካተት አልቻልንም። በሌላ በኩል ከባህር ዳር ከተማ በቅርብ ርቀት ላይ በሚገኘው ሰባታሚት ተብሎ በሚጠራው ስፍራ ከትናንት ማክሰኞ ጀምሮ በመንግስት የጸጥታ ኃይሎችና በፋኖ ታጣቂ ቡድን መካከል ግጭት እንደነበረ ለደህንነቱ ስለሚሰጋ ስሙ እንዳይጠቀስ የጠየቀ ነዋሪ ነግሮናል።
ተኩሱ እስከ ምሽት ድረስ ነበር።
አሁን ዛሬ ምን ይመስላል አካባቢው?
መግባትም መውጣትም አይቻልም። በየቤቱ ነው ሰው ተቀምጦ ያለ። የትም መንቀሳቀስ አይቻልም። ሁሉም ሰው ቤቱ ላይ ነው ተቀምጦ ያለ።
በጉዳዩ ላይ አስተያየትና ምላሽ እንዲሰጡን በቅርቡ በምክትል ርዕሰ መስተዳደር ማዕረግ የአስተዳደር ጉዳዮች አስተባባሪና የሰላምና ጸጥታ ቢሮ ኃላፊ ሆነው ለተሾሙት ለአቶ ደሳለኝ ጣሰው የእጅ ስልካቸው ላይ ብንደውልም ባለመነሳቱ ምክንያት ምላሻቸውን ለማካተት አልቻልም። በፌዴራል መንግስትም ሆነ አስቸኳይ ጊዜ እዙ አማራ ክልል የቀጠለውን ግጭት በተመለከተ ሰሞኑን በይፋ ያሉት ነገር የለም። በእኛም በኩል የመንግስት ጉዳዮች ኮሚኒኬሽን ቢሮ ምላሽ ለማግኘት ያደረግነው ሙከራ አልተሳካም። ለአሜሪካ ድምጽ አስቴር ምስጋ ነው።
በመከታተል ላይ ያላችሁት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የአሜሪካ ድምፅ የረቡዕ ምሽት ዝግጅታችንን ነው። አስቴር ቀደም ብላ ያሰማችን የዕለቱን አብይ ርዕስ ዘገባ ነበረ። የትንታኔው መጽሔት ይቀጥላል። በአማራ ክልል ተለዋዋጭነት ባለው የጸጥታ ሁኔታ ምክንያት ጉዳት የደረሰባቸው የአበባ እርሻዎች ተመልሰው ስራ እንዲጀምሩ መንግስት ድጋፍ እንዲያደርግ የኢትዮጵያ ሆርቲካልቸር አምራቾችና ላኪዎች ማህበር ጠይቋል። የማህበሩ ዋና ኃላፊ አቶ ቴዎድሮስ ዘውዴ ለአሜሪካ ድምፅ በሰጡት ቃለ ምልልስ እንደገለጹት በክልሉ በተስፋፋው ግጭት 5 የአበባ እርሻዎች ከፍተኛ ጉዳት ደርሶባቸዋል። ወደ 3000 የሚደርሱ ሰራተኞች ደግሞ ተበትነዋል። የተጎዱትን እርሻዎች መልሶ ስራ ለማስጀመር መንግስት ድጋፍ እንዲያደርግና የደህንነት ዋስትናም እንዲሰጥ ኃላፊው አመልክተዋል። ማህበሩ ይህንን ጥያቄውን ለግብርና ሚኒስቴር፣ ለኢትዮጵያ ኢንቨስትመንት ኮሚሽንና ለአማራ ክልል መንግስት ማቅረቡን አቶ ቴዎድሮስ አክለዋል። በጉዳዩ ላይ ለአሜሪካ ድምፅ አስተያየታቸውን የሰጡት የግብርና ሚኒስቴር በአበባ እርሻዎቹ ላይ የደረሰው ጉዳት በሚኒስቴሩ በተቋቋመ ግብረ ኃይል እንደተጠና ጠቅሰው በቅርቡ ምላሽ እንደሚሰጣቸው አስታውቋል። ገብረ ሚካኤል ገብረ መድን ቀጣዩን ልኳል።
የኢትዮጵያ ሆርቲካልቸር አምራቾችና ላኪዎች ማህበር ዋና ዲሬክተር አቶ ቴዎድሮስ ዘውዴ ለአሜሪካ ድምፅ በሰጡት ቃለ መጠይቅ በአማራ ክልሉ ግጭት በባህር ዳር ዙሪያ በሚገኙ የአበባ እርሻዎች ላይ ከፍተኛ ጉዳት መድረሱንና በስራው የተሰማሩ ባለሀብቶችም ለኪሳራ መዳረጋቸውን አመልክቷል።
ከኛ አባላቶች ወደ 5 የሚሆኑት ላይ መጠኑ የተለያየ ጉዳት ደርሷል። በተለይ በአራቱ ላይ መጠነ ሰፊ ሊባል የሚችል ጉዳት ደርሶባቸዋል።
ምን ያህል ጊዜ ሆኖታል ጉዳት ካጋጠማቸው?
ችግሩ ከጀመረ 4 ሳምንት ሆኖታል። ኢትዮጵያን የተለያዩ የሆርቲካልቸር ማምረቻ ክለስተሮች አሉ። አንደኛው እንግዲህ የባህር ዳርና ዙሪያው ክለስተር ነው። እዛ ከ ያሉት እርሻዎች ከሞላ ጎደል ከተወሰኑት በስተቀር ከስራ ውጭ ሆነዋል ማለት ነው።
የአበባ አትክልትና ፍራፍሬ እርሻዎች በዋናነት የውጭ ምንዛሪ የሚያስገኙ ኢንቨስትመንቶች ናቸው ያሉት አቶ ቴዎድሮስ ባጋጠማቸው ጉዳት ምክንያት ግን ይኸው ስራቸው መስተጓጎሉንና ሰራተኞቻቸውንም መበተናቸውን ገልጿል።
እንግዲህ እነዚህ ኩባንያዎች አንዳንዶቹ በኤክስፖርት እንቅስቃሴ ላይ የነበሩ አንዳንዶቹ ደግሞ ኤክስፖርት ለማድረግ በሂደት ላይ የነበሩ ናቸው። እንግዲህ እንደሚታወቀው የሆርቲካልቸር እርሻዎች በአበባ በአትክልት ፍራፍሬ የተሰማሩ በኤክስፖርት ላይ የተሰማሩ እርሻዎች መጠነ ሰፊ የስራ እድል የውጭ ምንዛሬ በማስገኘት ለኢኮኖሚያችን ሰፊ ድጋፍ ሲያደርጉ የቆዩ ናቸው። ጉዳት ብቻ አይደለም የደረሰባቸው። እንደሚታወቀው መንገዱ ዝግ ነው። ምርትም ወደ አዲስ አበባ ወደ ቦሌ መላክ አልተቻለም። አጠቃላይ ኮንስኮንሻን ሎዝ የምንለው ወደ በተዘዋዋሪም የሚደርስባቸው ጉዳት ከመሰረተ ልማታቸው ከማምረቻ አውታራቸው ላይ ከደረሰው ጉዳት በተጨማሪ ከገበያ ላይ የሉም። በአጠቃላይ ወደ 3000 የሚሆን ሰራተኛ ይንቀሳቀስባቸው የነበሩ ኩባንያዎች ናቸው። እንግዲህ በአሁኑ ሰዓት እንቅስቃሴ የላቸው። የተወሰኑቱ የመስኖ ወይም ኢሪጌሽን የሚለውን ስራ የሚሰሩ ሰራተኞች ብቻ ይዘው ነው ያሉት። ሌሎቹ ሰራተኞች የሚሰሩት ስራ ስለሌለ እንግዲህ ወደ ቤታቸው አሰናብተዋል።
ከዚህም ባሻገር በእርሻዎቹ መሰረተ ልማት ላይ የደረሱ ጉዳቶች እንዳሉና የንብረቶች ዘረፋም ማጋጠሙን ተናግረዋል።
የመስኖ መሰረተ ልማቶች ተጎድተዋል። የኤሌክትሪክ አገልግሎት ተቋርጦባቸው ነበር። የማቀዝቀዣ መሰረተ ልማቶች ጉዳት ደርሶባቸዋል። ውድመት ከደረሰባቸው ባለፈ ቃጠሎ ያጋጠማቸው አሉ። በተወሰነ መልኩም የመዘረፍ አደጋ የገጠመባቸው አሉ። እንግዲህ ከህብረተሰቡ ጋር በትብብር የተወሰኑ ንብረቶች እየተመለሱ ነው። ነገር ግን ብዙ የሚሆነው አልተመለሰም እስካሁን። እንግዲህ የሚመለከታቸው አካላቶች እየሰሩበት እንዳለ ነው ሪፖርት እያገኘን ያለ ነው።
አቶ ቴዎድሮስ ዘውዴ የንብረት ዘረፋው በማን እንደተፈጸመ ግን መናገር አልፈለጉም። ይህን መሰል ጉዳት የደረሰባቸውና ለኪሳራ ተዳርገዋል የተባሉት የአበባ እርሻዎች ተመልሰው ወደ ስራ እንዲገቡ መንግስት ድጋፍ እንዲያደርግና የደህንነት ጥበቃም እንዲሰጥ ማህበሩ መጠየቁንም አቶ ቴዎድሮስ አመልክተዋል።
የኢንቨስትመንቶቹ ሴፍቲ ያስፈልጋል። የሰራተኛው፣ የማኔጅመንት፣ የአካባቢው ነዋሪ ሴፍቲ ያስፈልጋል። ያን የተመለከተ ጥያቄ አቅርበናል። ሁለተኛው ደግሞ መንግስት ድጋፍ አድርጎ ስራ የሚጀመርበት ሁኔታ እንዲመቻች የሚል ጥያቄ አቅርበናል። እንግዲህ የሚመለከታቸው የመንግስት አካላት ያጤኑታል ብለን እናስባለን።
ጥያቄያችሁን ለማን ነው ያቀረባችሁት?
እንግዲህ ጥያቄያችንን ለኢትዮጵያ ኢንቨስትመንት ኮሚሽን አቅርበናል፣ ለክልሉ መንግስት አቅርበናል፣ እንደዚሁም ለግብርና ሚኒስቴር። ዘርፎን በዋነኝነት የሚከታተለው ግብርና ሚኒስቴር ነው። እንግዲህ ለእነዚህ አካላት አቅርበናል።
ስለዚህ ጉዳይ የተጠየቀው የግብርና ሚኒስቴር ደረሰ በተባለው ጉዳት ዙሪያ ጥናት ማድረጉን ገልጾ በቅርቡም ምላሽ እንደሚሰጥ አስታውቋል። አቶ ደረጀ አበበ የግብርና ኢንቨስትመንትና የምርት ግብይት መሪ ስራ አስፈጻሚ ናቸው።
ታስክ ፎርስ ተቋቁሟል። ለኢንቨስትመንት ኮሚሽንም ያለበት ግብርና ሚኒስቴርም የአጠቃላይ ሌላም ከጉምሩክ ጋር ጉምሩኮችም ባሉበት አንድ ታስክ ፎርስ ተቋቁሟል። ያ ታስክ ፎርስ እዛው ቦታ ድረስ ሄዶ ያለውን አጠቃላይ ሁኔታ ለማጥናት ሄዶ ተመልሷል። በዛ የታስክ ፎርሱ ሪፖርት መሰረት ዊዝ ሪኮመንዴሽን ነው ጥናቱን የሚያቀርቡት። በምን አይነት መልክ ዘርፉን እንደግፍ የሚለውንም ነገር ባለሙያዎች ይዘው ይመጣሉ። በዛ አግባብ ቀጣይ የመደገፍ የሚገቡ ነገሮችን ተለይተው በዛ አግባብ ለመደገፍ ስራዎች እንሰራለን ማለት ነው። አሁን ኦልሬዲ ታስክ ፎርስ ተቋቁሞ እዛው ቦታ ድረስ ሄዶ መረጃዎች አደራጅቶ መጥቷል። ሪፖርት እያጠናከሩ ነው። በቅርብ ቀን ወደ ባለሙያው ሪከመንድ ያደረገውን በሃየር ኦፊሻልስ በሚቀመጥ አቅጣጫ መሰረት ድጋፍ እናደርጋለን።
በአማራ ክልሉ ግጭት በአበባ እርሻዎቹ ላይ የደረሰው አጠቃላይ ጉዳት ምን ያህል እንደሆነ የዳሰሳ ጥናት ከተደረገ በኋላ እንደሚገለጽ ዋና ዲሬክተሩ አቶ ቴዎድሮስ ገልጿል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
ገብረ ሚካኤልን ለቀደመው ዘገባ አመሰግናለሁ። የአሜሪካ ድምፅ የረቡዕ ምሽት ስርጭት ይቀጥላል። የቀድሞው የደቡብ ክልል መንግሥት ሠራተኞች የድልድል ቅሬታ አጣሪ ኮሚቴ ከ2000 በላይ ሠራተኞች ቅሬታን እንደተመለከተ ገልጾ ውጤቱን ትናንት ማክሰኞ ይፋ አድርጓል። ቅሬታ አቅራቢ ሠራተኞች በበኩላቸው በአጣሪ ኮሚቴው ጉዳያቸው ከታየላቸው 2000 ሠራተኞች ውስጥ የድልድል ማስተካከያ ያገኙት 120ዎቹ ብቻ እንደሆኑ ጠቅሰዋል። የብዙሃኑ ባለጉዳይ ቅሬታ አሁንም ተገቢ ምላሽ እንዳላገኘ ለአሜሪካ ድምፅ አመልክተዋል። ከፌዴራል መንግስት የተወከሉት የሰራተኛ መደባ ቴክኒክ ኮሚቴ አባል አቶ ፈለቀ መኮንን ሰራተኞቹ ባቀረቡት መረጃ መሰረት ተደልድለዋል ሲሉ አስታውቀዋል። ለሁሉም ቅሬታ አቅራቢዎች ምላሽ እንዳልተሰጠ ያልሸሸጉት አቶ ፈለቀ ተጨባጭና ተቀባይነት ያለው ቅሬታ አቅርበዋል ላሏቸው ሰራተኞች የድልድል ማስተካከያ እንደተደረገ ተናግረዋል። የሐዋሳው ዘጋቢያችን ዮናታን ዘብዴውስ የላከው ዘገባ በመቀጠል ይሰማል።
በሺዎች የሚቆጠሩ የቀድሞ የደቡብ ብሔር ብሔረሰቦችና ሕዝቦች ክልል የመንግሥት ሠራተኞች ከሁለት ወራት በፊት አዲስ በተዋቀሩት ክልሎች ቢደለደሉም በፍላጎታችንና በምርጫችን መሠረት አይደለም ሲሉ ቅሬታቸውን ነሐሴ 9 ቀን 2015 ዓ.ም አሰምቷል። የሠራተኞችን ቅሬታ ለማጣራት የተቋቋመው የምደባ ቴክኒክ ኮሚቴ የቀረቡለትን ቅሬታዎችን መመርመሩን ገልጾ ውጤቱን ከሠራተኞቹ ስም ዝርዝር ጋር ትናንት ማክሰኞ በቀድሞ የደቡብ ክልል ርዕሰ መስተዳድር ቢሮ ቅጥር ግቢ ውስጥ ይፋ አድርጓል። ሰራተኞችን ለመመደብ በተቋቋመው የቴክኒክ ኮሚቴ ውስጥ ከፌደራል መንግስት የተወከሉት የሰራተኞች ምደባ ቴክኒክ ኮሚቴ አባል አቶ ፈለቀ ደምስስ ለአሜሪካ ድምፅ እንደተናገሩት የሰራተኞቹ ምደባ የተደረገው የሁሉም ክልሎች ተወካዮች ባሉበት በሰራተኞቹ ምርጫና ባቀረቧቸው መረጃዎች መሰረት ነው።
ከ3000 ገደማ አካባቢ ሲዳማ የጠየቀ ሰራተኛ ነው። ያን ሰራተኛ ቦታው ለማድረስ ለመቀነስ የተለያዩ መስፈርቶች ተካሄደባቸው ሁኔታዎች አሉ። ስለዚህ አንድ ባልና ሚስቶች ሲዳማ ላይ መሰረት አድርገው ሁለቱም ተቋማት የመንግስት ተቋም ውስጥ የሚያገለግል ከሆነ አንድ ዘመን ለማጣመር ተቻለ አቅም ተሞክሯል። ግን ይህን ሲደረግ ሁሉንም አንድ ላይ አምጣ ካል ከኮታው በላይ ማለፍ ደግሞ አችልም ይስደረበዋለ። ምርጫን ቤዝ ተደርጎ ነው። አራተኛ ምርጫ ነው። አራተኛ ምርጫ ሰው መርጥ ያለው ብሎ አራተኛ ከተሳካልኝ አንደኛ ልደረግ መሰረቱን ካሞላ ካልሆነ ነው ሁለተኛ፣ ካልሆነ ደግሞ ሶስተኛ፣ ካልሆነ አራተኛ ብሎ ነው አስቀምጠው ሞልቱ። ማንም ሰው ያለ ፍላጎቱ ያለ ምርጫው የተመደበ የለም። ያውም ሆኖ ግን የትኛውም ነገር ላይ ፐርፌክሽን አይኖርም። እኛ ሀገር መረጃ አያያዛችን ሁኔታም ፑር ነው። ስለዚህ የመረጃ ክፍተቶች ሊኖሩ ይችላሉ።
ይሁን እንጂ አጣሪ ኮሚቴው ትናንት በስም ዝርዝር ይፋ ያደረገውን የምርመራ ውጤት ከተመለከቱ በመቶዎች የሚቆጠሩ ቅሬታ አቅራቢ ሰራተኞች መካከል አንዱ የሆኑትና ስጋት ስላደረባቸው ስማቸውን መጥቀስ ያልፈልጉ አስተያየት ሰጪም ከቀድሞ የተለየ ነገር አለመኖሩን ተናግሯል።
ቅሬታ ያቀርቡ ሰዎች ዝርዝር አልታየም። አሁንም እንደነበረ ነው አለው። የትዳርን በል የሕክምናውን በል የእድሜን በል ሳይታይ ነው እንደነበረ በድፍድፉ ለጠፉ። ምንም ምላሽ የለውም። ቅሬታው አልታየልንም ነው።
በተመሳሳይ ጉዳይ ስማቸውን ያልጠቀሱ ሌላ ቅሬታ አቅራቢም ምላሽ የተሰጠው ለጥቂት የቅሬታ ዶሴ ብቻ ነው ሲሉ አጣሪ ኮሚቴው ተገቢና የተሟላ ምላሽ እንዳልሰጣቸው ገልጿል።
አንደኛ የተሻሻለላቸው ወደ 120 ምናምን ሰዎች ናቸው። 64ቱን ሲዳማ ክልል፣ 64ቱን ደቡብ ኢትዮጵያን የመደቡት። በተረፈ ከ2000 ሰራተኛ የ120 ምላሽ ነው ያገኙት። እነሱም ቢሆን ውስጥ ለውስጥ በትውውቅ የተሰራ ነው። አንደኛ ከባለስልጣን ጋር የሚገናኝ የተቀራረበ በተጨባጭ መረጃ ነው የምንናገረው እና አብዛኛው አልታየም። ሌላው ደግሞ እጅግ የሚገርመው ባሏ ሞቶ ባሌ ሞቶ ልጆችን እያሳደግኩ ነው ብላ ቅሬታ አቅርባ ምን ብለው ነው የጣሉት? የትዳር አጋር የሚሰራበት መስሪያ ቤት ስላልተገለ ተገለጸ። የሞተውን ሰውዬ ነው እንግዲህ ምን ያህል እንዳላዩትና ደንታቢስ እንደሆኑ ማሳያ ነው። በሶስት ዶክተሮች የተረጋገጠ የህክምና መረጃ ቀርቦላቸው በአጠቃላይ በሰራተኛው ላይ ቀልደው አሹፈው ለሰራተኛ ያላቸውን ንቀት አሳይተው ነው የሄዱት። የሚመለከተው ፌዴራል ሲቪል ሰርቪስ ሚኒስቴር በአጠባቂ ስነ ምግባርና ጸረ ሙስና አካል በአጠቃላይ የደቡብ ኢትዮጵያ ሰራተኛ ችግር መፍትሄ እንዲሰጠው ነው።
የቅሬታ አቅራቢ ሰራተኞች አስተባባሪ ነኝ የሚሉት አቶ ሰለሞን በአ ደግሞ ምደባው የተደረገው ኃላፊነት በጎደለው መንገድ እንደሆነም የሚያሳዩ ብዙ አስረጃዎች አለን ስሉ አመልክተዋል።
በህይወት ያለን እየተከራከርን ያለ ነው። እኛ በህይወት ያለነውን ደቡብ ምዕራብ መድቦ የሞተውን ሰው ደግሞ በህይወት አለ ብሎ የዛን ባጀት ለመብላት የደቡብ አመራሮችና ፕሮጀክት ላይ ይሰሩ የነበሩ ሰዎች ያደረጉት ነው። አንደኛ ገርሜሳ ቱንጓሞ በቀድሞ ደቡብ ክልል ጸጥታ ቢሮ ሰራተኛ የነበረ በ2015 ዓ.ም የሞተ እና አሁን ደቡብ ኢትዮጵያ ክልል ሳውላ የተመደበ ትውልዱ ጨፌ ሲዳማ ውስጥ እዚህ አዋሳ የሆነ ሌላው ደግሞ ሁለተኛ ሸዋ አሰፋ የአማሮ ተወላጅ በቀድሞ ደቡብ ክልል ጸጥታ ቢሮ ባለሙያ የነበረ በ2015 ዓ.ም ከዚህ ዓለም በሞት የተለየ አሁን በህይወት ያለ ተደርጎ በደቡብ ኢትዮጵያ የተመደበ ራሱ አብሮት የሚሰራ ነው። ይሄ እውነተኛ መረጃ ነው። አሁን የሱ ሰፈር ነው ይሄ ሞቶ ነው ያለው ደቡብ ኢትዮጵያ ተመድቦ።
የስራ ልምድ፣ የጋብቻ ሁኔታና የህክምና ማስረጃዎች ሰራተኞች በምርጫቸውና በፍላጎታቸው ለመመደብ የሚያስችላቸው ቅድመ ሁኔታዎችና መስፈርቶች እንደሆኑ ቢገለጽም አሁንም በመስፈርቱ መሰረት እንዳልታየ አስረድቷል። ስማቸውን ያልጠቀሱና ከኤችአይቪ ጋር እንደሚኖሩ የተናገሩ ሌላ አስተያየት ሰጭም ይህንን ሀሳብ አጠናክሯል።
ልማትና ኮንስትራክሽን 15 ዓመቴ እዛ ስሰራ የነበረው ማለት ባለቤቴ ሞቶ ነው የተቀጠርኩት በጽዳት። ከጽዳት ደግሞ ከጤናም አንጻር ቲቪ ምናምን ታምሜ በነበረ ሰዓት ወደ ተላላኪነት ተቀየር። ኤችአይቪ ፖዘቲቭ ነኝ። ቢሮ ያቀኛል። 1300 ነው ደሞዜ የተጣራ። ቤት 2000 ብር ተከራይቼ ነው የምኖረው። ልጆች አሉ። ኤችአይቪ ፖዘቲቭ ልጅ አለች። ገባ። እሷንም እንከባከበው እኔ ነኝ። ማንም የሚጠጋ ባህሪዋ ምኗን ማቀው እኔ ነኝ። ይሄንን ቢሮ ያውቃል። የቅርብ አለቃዬም ያውቃል። ሄጄ ብናገርም ሊሰሙኝም አልቻሉ። የሐኪም ማስረጃ አሉኝ። የዛኑ ሰዓት ወረቀት ውስጥ ከትቼን የሐኪም ማስረጃ ከሪፈራል ኦሪጂናል አምጥቼ አያይዤ ከተት፣ ግን እዚህ ላይ አልተገለጸ።
በሚደባው ሂደት በተፈጠረው የፍትሐውነት ተበድያለሁ የሚሉት ወይዘሮ ዛፏ ታደሰ ደግሞ ይህንን ብለዋል።
የአገልግሎት ዘመኔ 35 ዓመት እድሜ 57 አንደኛ ምርጫዬ፣ ሁለተኛ ምርጫዬ፣ ሶስተኛ ምርጫዬ ተዘሎ በአራተኛ ምርጫዬ እንድመደብ ያደረገኝ ምን እንደሆነ አላወቅኩም። እኔንም ያህል አገልግሎት ያለው የለም። እኔ አራተኛ ምርጫዬ ላይ እንድጣል ያደረገኝ ነገር አልገባኝም። ሶስት ዓመት ነው የቀረኝ። እሱን ይዤ ነው የምሄደው። ቤንም አፈርሰም ስል ከምንም በላይ ጥቃቱ እኮ ነው ማለት ዝም ብለህ ትጠቃል።
በክልሉ የረጅም ዓመት የስራ ልምድ እንዳላቸው የሚያስታውሱት የቀድሞ የደቡብ ክልል አርብቶ አደሮች ቢሮ ሰራተኛ ወይዘሮ ዘነበች ለገሰም በእርጅና እድሜያቸው ሄደው መስራት ወደማይችሉበት ሩቅ ክልል እንደተመደቡ ጠቅሰው ምሬታቸውን ገልጿል።
27 ዓመት አገልግዬ በጽዳት ደሞዝ እንዴት ሆኜ ነው ምራብ የሞቱ ልጆች ነው የማሳድገው። አራት ልጆች በእጅ ያሉ የሚማሩ በግል እየተሯሯጡ የሚኖሩ በዚች በ1000 ብር እኔ ልጆቼን እዚህ አርግፌ እንዴት ሆኜ ልሂድ?
ከፌዴራል መንግስት የተወከሉ የሰራተኞች ምደባ ቴክኒክ ኮሚቴ አባል አቶ ፈለቀ ደምስስ በምደባው ላይ ተቀባይነት ያለው ቅሬታ ያቀረቡ ሰራተኞች ምላሽ ማግኘታቸውን ጠቅሰው በአጣሪ ኮሚቴው የምርመራ ውጤት ላይ ሰራተኞች ያቀረቡትን ትችት ተከላክሏል።
ቲዲአር አጋርን በተመለከተ ስፔሻሊ ሶስት ክልሎች ላይ በግልጽ በአመልካቻቸው ላይ በግልጽ አስፍረው እኔ ቲዲአር አጋሪ ያለው እዚህ ጋር ነው፣ እዚህ ጋር ቢሄድ እንደዚህ ብደረግ ብሎ የጠየቁ አካሎች ተመልሶላቸዋል። በርካታ ሰራተኞች ተመልሶላቸዋል። በተለይ ሲዳማን ሳይጨምር ሶስቱ ክልሎች ላይ እንደዚህ የነበራቸው ሰራተኞች ይህን መልስ ያገኙበት ሁኔታ አለ። እኔ አሁን ባለኝ መረጃ ኦልሞስት 62 ሰራተኛ ወደ ደቡብ ኢትዮጵያ በቲዲአር እና በተለያየ ምክንያት ምላሽ አግኝተዋል። ማዕከላዊ በዚህ በትዳርና በእንደተለያየ ምክንያት 19 ሰራተኛ ምላሽ አግኝተዋል። አሁንም ያው አንዳንድ ክፍተቶች ሊኖሩ ይችላሉ። ያን ክፍተቶች እንደዚህ አይነት ክፍተቶች ካሉ ክልሎች በመነጋገር ዝውውር ማድረግ ይችላሉ።
የሰራተኞች ምደባ አሰራር ላይ የቀረቡለትን ቅሬታዎችን ዶሴ መርምሮም ማስተካከያ ማድረጉን ቢያስታውቅም የቀድሞ የደቡብ ክልል መንግስት ሰራተኞች ምሬትና አቤቱታ ግን ዛሬም ቀጥሏል። ለአሜሪካ ድምፅ ራዲዮም ዮናታን ዘብዴዎስ ሐዋሳም።
ዮናታንን ለቀደመው ዘገባ አመሰግናለሁ። በመቀጠል የዓለምን ትኩረት የያዘውን የእስራኤል ሐማስ ጦርነትን የተመለከቱ ዘገባዎች እናሰማችኋለን። የሐማስ ታጣቂዎች ባለፈው ቅዳሜ በእስራኤል ላይ ባደረሱት ድንገተኛ ጥቃት ልጃቸው እንደተገደለባቸው የአሜሪካ ድምፅ ያነጋግራቸው ትውልደ ኢትዮጵያዊ የሆኑ እስራኤላዊ አባት አስታውቀዋል። ወደ እስራኤል ከገቡ ከሶስት አስርት ዓመታት በላይ እንዳስቆጠሩ ያስታውሱት ቤተ እስራኤላዊው ከፍተኛ እንደሆነ የገለጹት ይሄ ጥቃት አሁንም እንዳልቆመ ለአሜሪካ ድምፅ ተናግረዋል። አስማሙ አየነው አነጋግሯቸዋል።
በእስራኤል ቤርሸባ እንደሚኖር የገለጹት አቶ ድባልሳቱ የሚኖርበት አካባቢ የማስተዳደር ጥቃት ካደረሱበት በቅርብ ርቀት እንደሆነ ይናገራሉ። ባለፈው ቅዳሜ ጧት በደረሰው ጥቃትም የ21 ዓመት እድሜ ያለው ወታደር ልጃቸው እንደተገደለባቸውና በአሁን ወቅትም ሀዘን ላይ እንደሚገኙ ለአሜሪካ ድምጽ ተናግረዋል።
ልጅ ኦር ይባላል። በአማርኛ መብራት ማለት ነው። በዕብራይስጥ ኦር ነው የምንለው። ኦር ድባልሳቱ ይባላል። የ21 ዓመት ልጅ ነው። አራተኛ ነው። እሱ በታች ደግሞ አሉኝ ሶስት። በአጠቃላይ ሰባት ናቸው። ከካምቦ መጥቶ አሙስ አግኝቶኝ እናቱ መኛ ወንድሞቹ ጋራ ቤት አድሮ አረብ መለሳለሁ አለኝ። ወደ ስራ ወጥቼ ባለቤቴ ጋር ሄድኩኝ። ኋላ ደውሎ ሳየው ደወልኩለት ደርሻለሁ አለኝ እና ሮብ መለሳለሁኝ፣ ሮብ አልተመለስኩ ሐሙስ መልሼ እመጣለሁ አለኝ። እሺ ብዬ ያው ሰላምታ ተቀያይረን አላ ቅዳሜ አርብ ለቅዳሜ የሚያነጋ ተኩስ ተከፍቶ ከዛ በውጊያ ነው የወደቀ። ጓደኞቹን አድናለሁ ብሎ ለራሱም ስም አልዳነ፣ ጓደኞቹም ስም ተመተዋል። የሞቱም አሉ፣ የዳኑም አሉ። አደጋ ነው የደረሰባቸው። ልጅ ጥሩ ልጅ ነበር፣ ብርቱ፣ ሰውን የሚያበረታታ በዓላማው የቆመ ሃይማኖትን ያከበረ እናት አባቱን አክባሪ አካባቢውን ለሁሉ ረዳለሁ ሚል ሁሉን የሚወድ ጠንካራ ልጅ ነበረ። ያ ግን ለሀገር ነው የወደቀ ልጄ። ግን ምን አደርጋለሁ እንደኔ ለችግር ለደረሰባቸው ወገኖች እያንዳንዱ ወታደር ልጄ ነው። እያንዳንዱ ወታደር ሴት ልጅ ልጄ ናት። የወደቀውም ወገኔ ነው ሁሉ ያጽናናቸው ላለው ሌላ የሚጨምረው ነገር የለም። አሁን በሀዘን ላይ ነው ያለ። ገናም አልተቀበረ።
ትውልደ ኢትዮጵያ የሆኑት አቶ ድባለ ወደ እስራኤል ከመጡ 32 ዓመት እንደሆናቸው ገልጸው በሀገራቸው ላይ የደረሰው ጥቃት ከፍተኛ መሆኑን ተናግረዋል። አሁንም የሮኬት ጥቃቱና ጦርነቱ እንደቀጠለ ስለመሆኑ ይናገራሉ።
ተኩሳሉ፣ ግን እንደፊቱ አይደለም። አለ ጦርነቱ አለ። የኞችን ማጥቃት ጀምረዋል። እያጠቁ ነው ያሉ። ጦርነት ነ ጦርነት ሁኔታ በጊዜ ሁኔታ ይለወጣል። እናውቃለን እንደሚሄድ።
ሌላው ትውልደ ኢትዮጵያዊ የሆኑት እስራኤላዊው አቶ ማሩ ፀሐይ ሲድሮት በተባለው የእስራኤል ከተማ እንደሚኖሩ ይገልጻሉ። የመጀመሪያው የሐማስ ጥቃት የደረሰው እርሳቸው ባሉበት ከተማ መሆኑን ገልጸው በርካታ የጸጥታ አካላት መገደላቸውንና እርሳቸውንና ቤተሰባቸውን ጨምሮ የከተማ ነዋሪዎች ያለፉትን ቀናት ቤታቸውን ዘግተው ማሳለፋቸው ይናገራሉ።
እኔ ሲድሮት ነው ያለሁኝ። ያው እኛም ከቅዳሜ አስክተን ስታውን ድረስ ከቤት ተዘግተን ያለን፣ የሚወጣ የለም፣ የለፈልፍ የለም፣ መስኮት ዘግተን በየቤቱ ላይ የገቡ ስለያዙተኝ እንዳትከፍቱ፣ ጫጫት እንዳታረጉ፣ ቴሌቪዥን እንዳታዩ እየተባለ የወታደር መመሪያ የሚሰጡትን የእነሱን እያዳመጥን ከቤት ተዘግተን ያለን።
እናንተ ከተማ ውስጥ ገብቷል? በጣም ቅርብ ነው ማለት ነው።
ዋናው መጀመሪያ የገቡኛ እዛ መጀመሪያ ከወዲያ አዳር የገጠር ቦታ ማለት ነው። እንደዚ ያሉትን እነዛን ቅዳሜ ማታ ዘፈን ነበረ እዛ እነዛን ያው መተተው እዛ ደግሞ የወታደር ያው ወጣቢያ ያዛል እነሱን ወታደሮችን ገለው መጥተው የሻ ቀጥታ መጥተው ምን ገቡ ያው ስድሮት የሚባል ቦታ የፖሊስ ጣቢያው መጥተው ያዙት። ከዛ ያሉትን ፖሊሶች እነሱን ፈዝተው ያው በየስፍራው ተበተኑ።
እርሳቸው በሚኖሩበት አካባቢ አሁንም ከሐማስ የሚተኮሱ ሮኬቶች ተባብሰው መቀጠላቸው የተናገሩት አቶ ማሩ በአካባቢያቸው በሐማስ ታጣቂዎች ከተገደሉት መካከልም ቤተ እስራኤላውያን የፖሊስ አባላት ስለመኖራቸውም ገልጸዋል።
ትላማታ ልጆችንና ባለቤቴን ወስጄ ልጅ ቤት ምስራቅ ያለማዛ ድርሸ ተመልሼ እኔ ከቤት መጥቻ አደርኩኝ። ጠዋት በ10 ሰዓ ዋዛካ ይባላል ያው ጮኸ፣ የማስጠንቀቂያ ደወል ጮኸ። እኔም እዛ መጠለያው ቦታ ገባሁ። እዛ የጎረቤቴን ቤት መጥቶ ያሉ መኪና በሙሉ አመድ ነው ያደረገው። አሁን እንዳትወጡ እንዳትገቡ ተብሎ ያው በየስፍራው መውጫ መግቢያም የለም። ከዛ እንደገና ፖሊስ ጣቢያ ፖሊሶች ደውለን አውጡና አልን። እንደገና ረዳት ሰጥተው ያው መኪናም ስለተመጣ መውጫም የለም። አሁን ሌላ ሰው ከሌላ ሀገር መጥቶ ከዛ ነው ያን አሁን ቅርብ ጊዜ ነው የገባ ነው ወደዛ ሸሽተን ደህና አለ። እየተባባሰ ነው የሄደው። ምንም ልዩነት የለውም። አሁን በጣም በጣም ተባብሷል።
እዛ እንግዲህ እርሱ የነበሩበት አካባቢ ላይ በጣም ብዙ ትውልድ ኢትዮጵያውያን ቤተ እስራኤላውያን ነበራችሁ። ምን ያክል ነበር የነበረው ጉዳት? ውስጥ ምን ያክል ነው? ምን ያክል ሰው ተጎዳ? በእርሶ ባሉት መረጃ
እንግዲህ የቁጥሩ ሁኔታ ስንት እንደሆነ ገና አላየነው። ወደ 8 የሚሆኑት ፖሊሶች መጀመሪያ ከዛ ፖሊስ ጣቢያው ወደ 8 የሚሆኑ እነሱ ነው ወደ የገደሏቸው። ወደ ሆዳዛ ውስጥ ፖሊስ ጣቢያውን እነሱ ነው ያዙት። እነዛ ያመዛ ፖሊስ የሆኑ አሉ። እነሱም 1-3 ያክል ያው እዛው ተገለዋል። ያገዳደሉም ቀላል አይደለም። ያው ይዘገንናል።
ለአራተኛ ቀን በቀጠለው የእስራኤልና የሐማስ ውጊያ በሁለቱም ወገኖች በኩል የሞቱ ሰዎች ቁጥር ማሻቀቡን ቀጥሏል። ሐማስ ባለፈው ቅዳሜ ባደረሰው ጥቃት በእስራኤል ወገን የተገደሉ ብዙዋን ሲቪሊያን የሆኑ ሰዎች ቁጥር 1200 መድረሱን ተነግሯል። የፍልስጤም ባለስልጣናት በበኩላቸው በጋዛ 900 የሚደርሱ ሰዎች እንደሞቱ አስታውቋል። ለአሜሪካ ድምጽ አስማማየ ነው፣ ዋሽንግተን ዲሲ።
አስማማውን ለቀደመው ዘገባ አመሰግናለሁ። እስራኤል በጋዛ ሰርጥ ላይ የምታካሄደውን ድብደባ አጠናክራ ቀጥላለች። በሰርጡ አካባቢ የሚኖሩ ቤተሰቦች ለቀው እንዲወጡ ቢደረግም በሐማስ ታግሰው የተወሰዱ ቢያንስ 150 የሚደርሱ እስራኤላውያን ቤተሰቦች ስጋት ከዕለት ወደ ዕለት እያየለ መጥቷል። ጋዛ ውስጥ ሙሉ ከበባ የተደረገባቸው ከ2 ሚሊዮን በላይ ፍልስጤማውያንም ቀንና ሌሊት ከባድ መሳሪያ እየወረደባቸው መፈናፈኛ አጥተዋል። በዚህ ሁኔታ ላይ የአሜሪካ ድምፅ ያጠናቀረውን ዘገባ ስመኝሽ ቆየ ታሰማናለች።
በጋዛ ሰርጥ ዙሪያ ይኖሩ የነበሩ እስራኤላውያን ከአካባቢው እንዲወጡ ቢደረግም ከበባ ውስጥ ካለው ጋዛ ሮኬቶች መተኮሳቸውን ቀጥለዋል። ከእስራኤል በኩል ቀንና ሌሊት ከባድ መሳሪያ በሚወርድበት የጋዛ ሰርጥ ውስጥ የሚኖሩ ከ2 ሚሊዮን በላይ ፍልስጤማውያንም መውጫ አጥተዋል። በጋዛ ከሚኖሩ ሲቪሊያን ጋርም ቢያንስ 150 የሚሆኑ የእስራኤል ታጋቾች ይገኛሉ። የታጋች ቤተሰብ አባላት ዘመዶቻቸውን ማዳን አይቻል ይሆናል በሚል በፍራቻ ተውጠዋል። ከነዚህ መካከል ጥቃቱ በተፈጸመ ቀን የእህቱ ልጅ የደረሰችበትን ማወቅ ያልቻለው ስቶላርዝ አዶልፎ አንዱ ሲሆን ታግታ ተወስዳለች ብሎ ያምናል።
ይህ ሁኔታ በምን መልኩ እንደሚያበቃ አላውቅም፣ ግን መጨረሻው ለማንም ደስ የሚያሰኝ አይሆንም። መጨረሻው ማንንም አያስደስትም።
በጋዛ ውስጥ የሚገኙ ሰብአዊ ቡድኖች ቀውሱ በሲቪሎች ላይ እያደረሰ ያለው ተጽዕኖ እየከፋ መሄዱን እያስታወቁ ነው። ቀድሞውንም ከውጭ ዓለም ተገልለው ይኖሩ የነበሩት ህዝቦች አሁን ደግሞ ከውጭ ያገኙት የነበረው እንደ ኤሌክትሪክ፣ ውሃና ምግብ የመሳሰሉ አቅርቦቶች ተቋርጠውባቸዋል። የእስራኤል ባለስልጣናት ለጋዛ ሰርጥ የኤሌክትሪክ አገልግሎት የሚሰጠውን ብቸኛውን የኃይል ምንጭ ማቋረጣቸውን ትላንት ያመለከቱት የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት ወይም ኦቻ ቃል አቀባይ ጂን ስላሬክ እስራኤል በጋዛ የውሃ አቅርቦት በማቋረጧም ከ610,000 በላይ ሰዎች ላይ ጉዳት ማድረሱን ገልጸዋል። ይህ ቀውስ ገና መጀመሩ ነው ያሉት ላሬክ ያለ መብራት፣ ያለ ኃይልና ያለ ንጹህ ውሃ አቅርቦት የሚያልፍ እያንዳንዱ ሰዓት በሰዎች ጤናና ምላሽ የመስጠት አቅም ላይ ከፍተኛ ስጋት ይፈጥራል ሲሉ አክለዋል። በሌላ በኩል ከጋዛ የሚተኮሱ ሮኬቶች ከአንድ ሰዓት ከግማሽ ርቆ በሚገኘው ኢየሩሳሌም ላይ ማረፋቸውን ቀጥለዋል። በርካታ እስራኤላውያንም በጥቃቱ ተቆጥተዋል። መንግስታቸው በብዙዎች ዘንድ የተደነቀ የጸጥታ ኃይል ቢኖረውም ሊጠብቃቸው እንዳልቻለም ይናገራሉ። በዚህ በገበያ ስፍራ ያሉ ብዙዎቹ እስራኤላውያን የፍልስጤም ህዝቦችን ተጠያቂ የሚያደርጉ ሲሆን በግጭቱ ተሳታፊ የሆኑ ሁለቱም ወገኖች በዚህ መጠን ልዩነታቸው ሰፍቶ እንደማያውቅ ይገልጻሉ። ኒር ባራሺ በቅርቡ ለወታደራዊ አገልግሎት ሊሄድ እየተዘጋጀ ያለ እስራኤላዊ ነው።
አሁንም እደግመዋለሁ፣ ወይ እኛ ወይ እነሱ፣ ልንመታቸው መጀመር አለብን። አጠንክረን መምታት አለብን።
ቅዳሜ ዕለት ድንገተኛ ጥቃት የፈጸመው የሐማስ ታጣቂ ቡድን አብዛኛውን የጋዛ ክፍል ያስተዳድራል። ጥቃቱ ከጀመረ ጊዜ አንስቶ በሁለቱም ወገኖች በመቶዎች የሚቆጠሩ ንጹሐን ዜጎች ተገድለዋል፣ በሺዎች የሚቆጠሩ ደግሞ ቆስለዋል። ከጋዛ ሰርጥ ውጪ ዙሪያውን በሚገኙት አካባቢዎች በጥቃቱ የመጀመሪያ ቀን የወደሙ ተቋማት ፍርስራሾች አሁንም በየመንገዱ ይታያሉ። እስራኤል ኃይሏን በማጠናከር ላይ ስትሆን ጦርነቱ የበለጠ ሊባባስ ይችላል የሚለው ስጋትም እያየለ ነው። በሌላ በኩል የተባበሩት መንግስታት ድርጅት ተቋማት ትላንት ባወጡት መግለጫ የነፍስ አድን እርዳታን መከልከል በዓለም አቀፉ ሰብአዊነት ሕግ ወንጀል መሆኑን በመግለጽ እስራኤል በጋዛ ላይ የጣለችውን ከበባና የአቅርቦቶች መቋረጥ እንድታነሳ ጠይቀዋል። በአሜሪካ ድምጽ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
በመከታተል ላይ ያላችሁት ከአሜሪካ ድምጽ የሚተላለፈውን የረቡዕ ምሽት ስርጭታችን ነው። ቀጣዩ ዘገባም በእስራኤልና ሐማስ ግጭት ዙሪያ ተኩሯል። ከደቡብ ሊባኖስ ትናንት ማክሰኞ የተተኮሱ በርካታ ሮኬቶችና ጸረ ታንክ ሚሳይሎች በሰሜን እስራኤል ውስጥ በማረፋቸው ከጋዛ በተጨማሪ ሌላ ሁለተኛ ግንባር እንዳይኖር ስጋት ፈጥሯል። በጋዛ በእስራኤልና በሐማስ መካከል ያለው ጦርነት ለአራተኛ ቀን በቀጠለበት ሁኔታ በሁለቱም ወገኖች የሟቾች ቁጥር እየጨመረ ይገኛል። ሊንዳ ግራድስታይን ከኢየሩሳሌም ለቪኦኤ የላከችውን ዘገባ ደረጀ ደስታ ያሰምተናል።
ትናንት ማክሰኞ ከደቡብ ሊባኖስ ወደ ሰሜን እስራኤል 15 ሮኬቶችና ጸረ ታንክ ሚሳኤሎች ተተኩሰዋል። በዚህ የተነሳም የኢራን ደጋፊ የሆነው ሂዝቦላ ጦርነቱን ሊቀላቀል ይችላል የሚል ስጋት ፈጥሯል። ያ ከሆነ ደግሞ እስራኤል በአንድ ጊዜ በሁለት ግንባሮች እንድትዋጋ ያስገድዳታል። የእስራኤል ባለስልጣናት ግን ለዚህ ተዘጋጅተናል ብለዋል። ሰላማዊ ዜጎች አካባቢውን ለቀው እንዲወጡም መክረዋል። ሐማስ በርካታ የእስራኤልና የአሜሪካ ጥምር ዜግነት ያላቸውን ጨምሮ 130 የሚያህሉ ታጋቾችን መያዙን በቀጠለበት በአሁኑ ወቅት በእስራኤል የሟቾች ቁጥር ከ900 በላይ ከፍ ብሏል። እስካሁን ከተገደሉት 900 እስራኤላውያን መካከል በመቶዎች የሚቆጠሩት ወጣት ሲቪሎችን ጨምሮ 14 የአሜሪካ ዜጎች ይገኙበታል። በእስራኤልና በሐማስ መካከል ያለው ጦርነት ለአራተኛ ቀን በቀጠለበት በአሁኑ ወቅት እስራኤል 2 የሐማስ ከፍተኛ ባለስልጣናት መግደሏን ገልጻለች። በጋዛ ባደረገችው ተከታታይ የአየር ጥቃትም ከ800 በላይ ፍልስጤማውያን ተገድለዋል። እስራኤል ጋዛ ላይ ከባድ የቦምብ ድብደባ ስትፈጽም በድብደባው የሟቾች ቁጥር እያሻቀበ መምጣቱ ቀጥሏል። የእስራኤል ጦር ቤታቸውን ለቀው እንዲወጡ ካስጠነቀቃቸው በኋላ ከ300,000 በላይ የሚሆኑት ፍልስጤማውያን የተባበሩት መንግስታት ወደሚያስተዳድራቸው ትምህርት ቤቶች ተጠልለዋል። ትርምስ ውስጥ የገቡት የጋዛ መንገዶች በሙሉ ወድመዋል። በእስራኤሉ የአየር ድብደባ ወንድማቸውን ያጡት የጋዛዋ ነዋሪ ሳማህ አቦ ላቲፋ እንዲህ ይላሉ።
We had fled from Asaban, escaping from death.
ከሞት ለማምለጥ ከአባሳን አካባቢ ተሰደድን። እላያችን ላይ ያለማቋረጥ የአየር ድብደባ ይወርድብን ነበር። ወደ ካያኑስ እንድንመጣ ነገሩን። ወደዚያ የመጣነው ግን ሞትን ለማግኘት ነው። ቤታችን ብንቀመጥ እንሞታለን። ወደ ጎዳናዎች ብንወጣ እንሞታለን። ወይኔ ተወዳጁ ወንድሜ፣ ከአንድ ቦታ ወደ ሌላ ቦታ ተሰደደ። የምወድህ ወንድሜ ሆይ ነፍስህ በሰላም ትረፍ።
የእስራኤል መከላከያ ሚኒስትር እስራኤል በጋዛ ላይ እሳቸው ሁሉን አቀፍ ጥቃት ብለው በጠሩት መሰረት የተንቀሳቀሰች እንደሆነ ተናግረው ሐማስንም ጨርሶ ለማጥፋት ቃል ገብተዋል። እስራኤል ውሃና ኤሌክትሪክን አቋርጣለች። የጋዛ የጤና ባለስልጣናት በዚህ የተነሳ ሊመጣ የሚችለውን ሰብአዊ ቀውስ በመግለጽ አስጠንቅቀዋል። እስራኤል ከ300,000 በላይ ተጠባባቂ ጦሯን ለክተት ጠርታለች። በዚህ የተነሳም በምድር ላይ ለምታካሄደው ወረራ እየተዘጋጀች ይመስላል ሲሉ የቀድሞ ወታደራዊ መረጃ ባለስልጣን ዮሲ ኩፐር ዋሰር ይናገራሉ።
ለዚህ ዓላማ ብዙ ኃይሎችን አንቀሳቅሰናል። ያንን ለማድረግ የሚያስችለውን ለማሟላትና አስፈላጊው ደረጃ ላይ ለማድረስም ሁሉም በዝግጅት ላይ ይገኛል። ያ ይሆናል አይሆንም፣ መቼስ ነው የሚሆነው፣ እኔ ራሴ አላውቀውም፣ ማንም አያውቅም። ግን ሁሉም ሰው ዝግጁ መሆኑን ማወቁ በጣም አስፈላጊ ነገር ነው።
እስራኤል እስካሁን ባለፈው ቅዳሜ ለጥቃት ወደ እስራኤል ዘልቀው የገቡ 1,500 የሐማስ ታጣቂዎችን ገድላለች። ኩፐር ዋሰር ከሐማሱ የእስራኤል ጥቃት ጀርባ ኢራን አለችበት ብለው ያምናሉ።
ኢራኒያን ሌድ ካምፕ ዲሳይደድ ቱ ኦፕሬት አጌንስት እስራኤል ዋይ
በኢራን የሚመራው ቡድን በእስራኤል ላይ ዘመቻ ለማድረግ ወሰንም። ለምን? ትልቅ ጥያቄ ነው። እኔ ብዙ ነገሮች ጥምር መሆኑ ነው የሚሰማኝ። በመጀመሪያ ደረጃ ከሁሉም በላይ ኢራንና ወኪሎቿ መካከለኛው ምስራቅ ውስጥ በጣም ጠንካራ አካል ሆኖ ለመውጣት በማሰብ ይህን ሲያደርጉ በመንገዳቸው ምንም አይነት ትክክለኛ ተቃውሞ እንደማይገጥማቸው የተሰማቸው ስሜት ነው።
የእስራኤል ባለሥልጣናት ውጊያው ለበርካታ ሳምንታት ይቀጥላል ብለው እንደሚጠብቁ ተናግረዋል።
ደረጀ ደስታን አመሰግናለሁ። የዩናይትድ ስቴትሱ ፕሬዚደንት ጆ ባይደን በትናንትናው ዕለት ባሰሙት ንግግር የሐማስ ታጣቂዎች በእስራኤል ላይ የሰነዘሩትን ድንገተኛ ማጥቃት ተከትለው በተፋፋመው ውጊያ ከእስራኤል ጎን እንደሚቆሙና እስራኤልን እንደሚደግፉ ገልጸዋል። ባለፈው ሳምንት መገባደጃ ላይ በእስራኤል ወገን እስካሁን የታወቁት 14 አሜሪካውያንን ጨምሮ ከ1,000 በላይ ሰዎች እንደተገደሉ ታውቋል። በዚህም ከፍተኛ ውጥረት ውስጥ የገባው የመካከለኛው ምስራቅ ሁኔታ ለማርገብ የዩናይትድ ስቴትስ ምክር ቤት አስቸኳይ እርምጃ እንዲወስድ ጠይቃለሁ ብለዋል ባይደን። ጉዳዩን በቅርበት እንደሚከታተሉት ተንታኞች አስተያየት በሐማስ ታጣቂ ኃይሎች ታግተው የተወሰዱ አሜሪካውያን መኖራቸውም የጦርነቱን ይዘታ ይበልጥ አወሳስቦታል። የአሜሪካ ድምፅ ዘጋቢ አኒታ ፓውል ከዋይት ሀውስ ያጠናቀረችውን ዘገባ አሉላ ከበደ እንደሚከተለው አጠናቅሮታል።
ፕሬዚዳንት ጆ ባይደን ሐማስ ባለፈው ሳምንት መገባደጃ እስራኤል ላይ የሰነዘረውን ድንገተኛ ጥቃትና ያደረሰውን ድንጋጤ ለመግለጽ ብዙ ቃላት አላባከኑም።
This is an act of sheer evil. More than 1,000 civilians slaughtered, not just killed, slaughtered in Israel. Among them at least 14 American citizens.
ይህ ሰይጣናዊ ክፉ ድርጊት ነው። እስራኤል ውስጥ ከአንድ ሺህ በላይ ንጹሐን ዜጎች ተጨፍጭፈዋል። መገደል ብቻ ሳይሆን ጭፍጨፋን የተፈጸመባቸው። ከነኚህ መካከል ቢያንስ 14 አሜሪካውያን ይገኙበታል። ልጆቻቸውን ለመከላከል ሲሉ በአካላቸው ለመከለል የሚሞክሩ ወላጆች በግፍ ተገድለዋል። ጨቅላ ሕፃናትና ቤተሰቦች እንዳሉ የተገደሉባቸውን መስማት በእጅጉ አንጀት ያቆስላል።
እናም እስራኤል በምትወስደው የመልሶ ማጥቃት እርምጃ ላይ የዋሽንግተንን አቋም አብራርተዋል።
We stand with Israel. And we will make sure Israel has what it needs to take care of its citizens, defend itself.
ከእስራኤል ጎን እንቆማለን። እናም እስራኤል ዜጎቿን ለመንከባከብ፣ ራስዋን ለመከላከልና ለደረሰባት ጥቃት ምላሽ ለመስጠት የሚያስፈልጋት ሁሉ ያላት መሆኑን እናረጋግጣለን። ለሽብርተኝነት ምንም አይነት ተቀባይነት ያለው ምክንያት የለም። አንዳችም በምክንያትነት ሊቀርብ የሚችል አይኖርም።
ለዚህም ዩናይትድ ስቴትስ ቀንና ሌሊት በማናቸውም የአየር ሁኔታዎች ውስጥ መስራት የሚችል ልዩ የባህር ኃይል ወደ ክልሉ ልካለች። አዲስ የምክር ቤት አፈ ጉባኤ እንደተመረጠም ለወሳኝ አጋሮቻችን የብሔራዊ ደህንነቶች መስፈርት ማሟያ የገንዘብ ድጋፍ ለማድረግ ምክር ቤቱ አስቸኳይ እርምጃ እንዲወስድ እጠይቃለሁ ብለዋል። ተንታኞች የደረሰው እልቂት በዋይት ሀውስ በአደጋው ለእስራኤል ይበልጥ ተቆርቋሪነትን የቀሰቀሰ የተለየ ስሜት ሳያሳድር እንዳልቀረ ይናገራሉ።
There may be Americans captured by a terrorist group and that's got to be a priority of any American president and the second issue is coming to terms with the deaths of Americans in a terrorist attack in Israel.
በአሸባሪ ቡድን የተያዙ አሜሪካውያን ሊኖሩ ይችላሉ። ያ ደግሞ ማንኛውም የአሜሪካ ፕሬዚደንት ቅድሚያ የሚሰጠው እርምጃ መሆኑ አለበት። ሁለተኛው ጉዳይ ደግሞ እስራኤል ውስጥ በተፈጸመው የሽብር ጥቃት አሜሪካውያን የመገደላቸውን እውነታ መቀበል ነው። በዚያ ላይ እጅግ ውስብስብ በሆነው የአካባቢው አጠቃላይ ሁኔታ እስራኤልና ሐማስን የያዘ ብቻ ሳይሆን የሂዝቦላና የኢራንም ተሳትፎ ሊኖርበት ጭምር የመቻሉ ዕድል አለ። ስለሆነም ባይደን የሚወሰዱትን እርምጃዎች ለመወሰን ከነኚህ ሁሉ ነገሮች ጋር ነው ትግል የያዙት።
የአሜሪካ ድምፅ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በወታደራዊ ምላሻቸው ጥንቃቄ ያደርጉ ዘንድ ባይደን ጠይቀዋቸው እንደው የሚል ጥያቄ ለዋይት ሀውስ ሰንዝሯል።
Nobody wants to see innocent life taken. As I said, there's been too much of it. One of the great things about our relationship with Israel is that we're two vibrant democracies and we mutually believe in things like the respect for innocent life.
ማንም ቢሆን የነጽዋን ህይወት ሲከጠፍ ማየት አይፈልግም። እናም እንዳልኩት እዚህ ውስጥ በጣም በርካታ ጉዳዮች ናቸው ያሉት። ከእስራኤል ጋር ባለን ግንኙነት አንዱ ትልቁ ነገር ዲሞክራሲያዊ መንግስታት መሆናችንንና የነጽዋን ህይወትና የህግ የበላይነትን መጠበቅን በመሳሰሉ ጉዳዮች ላይ የምናምን መሆናችን ነው። በመሆኑም የነጽዋንን ህይወት መጠበቅና የህግ የበላይነትን ማረጋገጥ ብቻ ሳይሆን የጦርነት ጊዜ ህግጋትንም ጭምር እንደምናከብር ለዓለም በመናሳይበት ወቅት ሁለቱ ሀገሮቻችን በጋራ ጠንካራ ይሆናሉ።
የዩናይትድ ስቴትስ ተቀናቃኞችም በአንጻሩ ፈጥነው መተቸታቸው አልቀረም።
К сожалению, мы видим резкое обострение ситуации на Ближнем Востоке. Я думаю, что многие согласятся со мной в том, что это яркий пример
እንዳለመታደል ሆኖ በመካከለኛው ምስራቅ ያለው ሁኔታ በከፍተኛ ሁኔታ እየተባባሰ መሄዱን መገንዘብ ይቻላል። ብዙዎቹ ሊስማሙ እንደሚችሉት ይሄ ዩናይትድ ስቴትስ ለችግሩ መፍትሄ የሚሆነውን ጉዳይ በሙሉ በብቸኝነት ለመያዝ የሞከረችበት መካከለኛው ምስራቅን አስመልክቶ የምትከተለው ፖሊሲ ውድቀት ግልጽ ማሳያ ነው። የሚያሳዝነው ግን ከሁለቱም ወገኖች ዘንድ ተቀባይነት ሊያገኙ የሚችሉ አስማሚ መንገዶችን መፈለግ ግድ አልሰጣትም።
እስራኤል ውስጥ ያለው ሁኔታ ታዲያ ዋሽንግተን የትም ካሉ ስጋቶችና ሌሎች ሁኔታዎች ላይ አይኗን እንድትነቀል የሚያደርግ አይደለም ይላሉ ኪርቢ።
Any nation who might think that somehow the United States is going to get distracted should think again. We are a large enough, big enough, powerful enough country
ዩናይትድ ስቴትስ ትዘነጋለች ብሎ የሚያስብ ማንኛውም ሀገር ግምቱን መልሶ ቢያጤን ይሻለዋል። ግዙፍ ኃያልና ኢኮኖሚያዊ ብቃት ያለን ሀገር ነን። እንደ እውነቱ ከሆነ ኢኮኖሚያችን በአሁኑ ወቅት በሚያስደንቅ ጠንካራ ይዞታ ላይ ይገኛል። የብሔራዊ ደህንነት ጥቅሞቻችንና በዓለም ዙሪያ በየትኛውም ስፍራ ላይ ያሉ አጋሮቻችንና ተባባሪዎቻችንን ጥቅሞችን ማስጠበቅ እንችላለን።
አሊያም ባይደን ከእስራኤል እንርቃለን አላሉም።
አሉላን ለቀደመው ዘገባ አመሰግናለሁ። የእስራኤልና የሐማስ ውጊያ የዓለም አቀፍ ትኩረትን ስቧል። በድንገተኛው የሐማስ ጥቃት የተጀመረው ውጊያ በእስራኤልና በጋዛ ላይ ካለው ቀጥተኛ ጉዳት ባለፈ በዓለም ፖለቲካና ኢኮኖሚ ላይ ጉልህ አሉታዊ ተጽዕኖ ሊያስከትል እንደሚችል ለአሜሪካ ድምፅ አስተያየታቸውን የሰጡት የፖለቲካ ተንታኙ ዶክተር ሄኖክ ጌታቸው ተናግረዋል። ተንታኙ ዩናይትድ ስቴትስም በአካባቢው ላይ የምትከተለውን ፖሊሲ እንድታጤን ሊያደርጋት እንደሚችል ጠቁመዋል። በሌላ በኩል በእስራኤልና በሐማስ ታጣቂ ቡድን መካከል የሚካሄደው ጦርነት አስቸኳይ ልባት ካልተገኘለት አስከፊ መዘዝ እንደሚኖረው አስተያየታቸውን የጠየቅናቸው ሶስት የአዲስ አበባ ከተማ ነዋሪዎች ለአሜሪካ ድምፅ ተናግረዋል። ኬኔዲ አባተ የዚህም ጉዳይ ዝርዝር ይነግረናል።
የጋዛ ሰርጥን የሚያስተዳድረው ሐማስ ቅዳሜ መስከረም 26 ማለዳ ላይ በእስራኤል የፈጸመውን ድንገተኛ ጥቃት ተከትሎ በእስራኤልና በሐማስ መካከል የሚደረገው ውጊያ የብዙዎችን ሕይወት እየቀጠፈ ቀጥሏል። የሟቾቹ ቁጥር እያሻቀበ ሲሆን ቢያንስ እስራኤል ውስጥ 900 ሰዎች ሲገደሉ፣ ጥቃቱን ተከትሎ ጦርነት ያወጀችው እስራኤል በጋዛ እየወሰደች ባለችው ወታደራዊ እርምጃ ደግሞ ከ700 ያላነሱ ሰዎች መገደላቸው ታውቋል። ውጊያው በእስራኤልና በጋዛ ላይ ካለው ቀጥተኛ ተጽዕኖ ባለፈ በዓለም ፖለቲካና ኢኮኖሚ ላይ ጉልህ አሉታዊ ተጽዕኖ ሊያስከትል እንደሚችል አስተያየታቸውን የሰጡን የፖለቲካ ተንታኝ ዶክተር ሄኖክ ጌታቸው ዩናይትድ ስቴትስም የምትከተለውን ፖሊሲ እንድታጤን ሊያደርጋት ይችላል ብለዋል።
በአብዛኛው በዛ አካባቢ ባለው የመካከለኛው ምስራቅና ደቡብ እስያና ደቡብ ምስራቅ እስያ አካባቢ ባለው የሙስሊም ማህበረሰብ በሚበዛበት አካባቢ ላይ አሁን እየታየ እንዳለው የድጋፍ ሰላማዊ ሰልፎች በመውጣት ላይ ይገኛሉ። እነዚያ ሙስሊም ማጆሪቲ ባሉባቸው ሀገሮች ደግሞ የውስጥ የፖለቲካ ሁኔታ ላይ የራሱ የሆነ አሉታዊ ተጽዕኖ ያሳድራል የሚል እምነት አለ። ከነዳጅ ጋር በተያያዘ እንደምታየው የሰርጡ የብዙ የኢኮኖሚ እንቅስቃሴ ያለበት አካባቢ ነው። ቀይ ባህር ጀምሮ በዛ አካባቢ ያሉት እንቅስቃሴዎች ስፋ የራሱ የሆነ አሉታዊ ተጽዕኖ ያሳድራል። ምናልባት የነዳጅ ምርትን እንቅስቃሴና የምርት መጠን ላይ የራሱ የሆነ የሴኩሪቲ ኢምፕሊኬሽን ስላለው ተጽዕኖ ያሳድራል የሚል ይመጣል። በተጨማሪም ደግሞ አሜሪካ እስካሁን ስትከተለው የነበረው አካባቢው ሪትሪት እያደረገች ነበረ። ደቡብ ምስራቅ የመመልከት ፖሊሲዋ ምናልባት ዳግም እንድታጤን ሊያስገድድ ይችላል የሚል ግንዛቤ አለ። ትኩረቷን የስትራቴጂክ ፖሊሲዋን ከመካከለኛው ምስራቅ ፒቮቲንግ ቱ ዘ ሳውዝ ኢስት የሚባል ፖሊሲ አላት። የቻይና ተጽዕኖ መጨመር ጋር ተያይዞ የስትራቴጂክ ፖሊሲዋን ከመካከለኛው ምስራቅ ላይ ያልነበራትን ትኩረት በመቀነስ ወደ ደቡብ ምስራቅ እስያ የማተኮር እንቅስቃሴ ነበር። ምናልባት ያንን ነገር እንደ አዲስ ትኩረት የመስጠት ፕላስ ደግሞ የዩክሬንና የራሽያ ጦርነት አሁን እየታያለው እንደዛም ትርጉም እንትን ትኩረት ላይሰጥ ይችላል።
የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ትናንት ሰኞ ማታ በሰጡት መግለጫ ከቅዳሜው ድንገተኛ ጥቃት ጀምሮ በእስራኤል ግዛት ውስጥ ሆነው እየተዋጉ የሚገኙ የሐማስ ተዋጊዎች መኖራቸውን አረጋግጠዋል። አገራቸው በአስርት ዓመታት ውስጥ በግዛቷ የተፈጸመባት ለተባለው ከባዱ ጥቃት የከፋ አጸፋዊ ምላሽ እንደምትሰጥም የተናገሩት ኔታንያሁ እስካሁን በጋዛ የተወሰደው የአጸፋ እርምጃ ገና ጅምር ነው ብለዋል። ሐማስ በበኩሉ እስራኤል ሰላማዊ ሰዎችን ሳታስጠነቅቅ በጥቃቷ ከቀጠለች ከእስራኤል አግቶ የወሰዳቸውን ከ100 በላይ ሰዎች እንደሚገድላቸው ዝቷል። በሁለቱም አካላት በኩል እየታዩ ያሉት እነዚህ ሁኔታዎች ከውጭ ኃይሎች ተሳትፎ ጋር ተዳምረው ግጭቱን እየተራዘመና የተወሳሰበ ሊያደርጉት እንደሚችሉ የፖለቲካ ተንታኙ ዶክተር ሄኖክ ጌታቸው ይገልጻሉ።
ምናልባት ከታሰበው በላይም ግጭቱ እንደ ራሽያና እንደ ዩክሬን በሚታየው ሊራዘም ይችላል። እርግጥ እንደዚህ የሚራዘመው የተለያዩ ምክንያቶች ሲሟሉ ነው። በሂዝቦላም በሊባኖስም ያለው ሁኔታ ተጎትቶ ሊገባ ይችላል። በመካከለኛው ምስራቅ ያሉ መንግስታትም ከማህበረሰቡ ጋር ጫናም ሊገጥማቸው ይችላል። በተለይ እነዚህ እስልምና ተከታዮች የሚበዙባቸው ሀገሮች ኢራንም ያለው ማዕቀብ እንዳለ ሆኖ ድጋፏን የምትከተል ከሆነ እና እነዚህና መሰል ምክንያቶች ተጨማምረው ነገሩን ውስብስብ ሊያደርገው ይችላል የሚል እምነት አለ።
የእስራኤልና ሐማስ ውጊያ አሁን ላይ መላው ዓለም ጆሮውን የሰጠው ጉዳይ ሆኗል። ውጊያውን በተመለከተ አስተያየታቸውን የሰጡን የአዲስ አበባ ከተማ ነዋሪዎችም አስቸኳይ ልባት ካልተገኘ አስከፊ መዘዝ እንደሚኖረው ስጋታቸውን ገልጸዋል።
ኤርሚያስ ሰለሞን እባላለሁ። ያው የተፈጠረው በጣም በድንገት የሆነ ነው። በዛ ላይ ደግሞ የሐማስ ቅስፈት የሆነ እርምጃ በጣም ለንጹሃን እልቂት ነው የሆነው። በዛ ላይ የእስራኤልም ምላሽ ሁሉም የተጎጂ ነው ያለው እና ዓለማችን በይሳለ በጣም በብዙ ጦርነቶች እየተወቀች ነው። በየዩክሬንና ራሽያ አለ፣ አሁን ደግሞ የሐማስና የፍልስጤም የእስራኤል አለ። እንዲህ በሚሆንበት ሰዓት ላይ ንጹሃን ተጎጂዎች ነው የሚሆኑት። ስፔሻሊ ዓለም ላይ አሁን የንጹሃን ዋጋ በጣም እየወረደ ነው ያለው፣ በእኛ በሀገራችንም እያየ ነው ያለው ነገር ስለሆነ ማለት ነው። ኢትዮጵያውያንም ሆነ ከኢትዮጵያ ዜግነት ውጭ ያሉ ሰዎች በዚህ ጦርነት ላይ ተጎጂ ነው የሚሆኑት። በዚህ የጦርነት ኢንፍሌሽን በዚህ ሁለት ቀናት እንኳን የነዳጅን ተጽዕኖ እያየነው ነው። በዚህ አይነት ደግሞ እየቆየ ሲሄድ በትንንሽ ሀገሮች ላይም ሆነ በአውሮፓ ላይ የኑሮ መናሩንም የህይወት መጥፋትንም ያስከትላል። ከባድ ነው የሚሆነው ከዚህ በኋላ ያለው ነገር። ስለዚህ የዓለም ህብረተሰብ ማወቅ ያለበት በጦርነት ምንም የሚገኝ ነገር የለም፣ እኛም በሀገራችን ላይ እያየነው ነው። በዚህ እኔ እንደ መፍትሄ የምለው ከጦርነቱ የሚቆምበት መንገድ ተፈጥሮ በውይይትም በድርድርም ቢሆን በጣም ቶሎ ሶሉሽን መገኘት አለበት።
ዮናስ እባላለሁ። ዮናስ ፋንታ። ዜናውን እንደሰማሁት ትንሽ አስደንጋጭ ነበረ። ምክንያቱም ኦልሬዲ የራሽያና የዩክሬን ጦርነት ባረገበበት ሁኔታ አሁን ሐማስና እስራኤል ወደ ሌላ ግጭት መግባታቸው እንዳጠቃላይ ዓለም አቀፍ ሁኔታው ላይ ላለው ሰላም ስጋት ይፈጥራል እና ከችግር ወደ ችግር ዓለምን ያስገባታል ብዬ አስባለሁ። ብዙ ሲቪሊያን ናቸው በሁለቱም ወገኖች የሞቱ ያሉት። እንግዲህ የዓለም መንግስታትም ቶሎ አድርገው ወደ ስምምነት ቢመልሷቸው አሪፍ ነው።
እኔ ታምራት ዶነ ይባላለሁ። በተለያየ ኢትዮጵያውያን እዛ ያሉት መንግስት በጣም ጥብቅ አድርጎ መከታተል አለበት። በዚያ ጦርነት ፎቅ በሁኔታ እንዳይጠፉ ወገኖቻችን በጣም ክትትል እንዲያደረግ ኃላፊነትን ማውጣት አለበት ብዬ አስባለሁ።
በግጭቱ በኢትዮጵያውያን እና ቤተ እስራኤላውያን ላይ ስለደረሰው ጉዳት እስካሁን እየታወቀ ነገር እንደሌለ በእስራኤል የኢትዮጵያ ልዩ መልእክተኛና ባለሙሉ ስልጣን አምባሳደር ተስፋዬ ይታይህ ለአሜሪካ ድምጽ ትናንት መናገራቸው ይታወሳል። ለእስራኤልና ፍልስጤም ቀውስ ዘላቂ ልባት ሊያመጣ የሚችለው የሁለት ሀገራት መፍትሄ ሀሳብ መሆኑን የሚያምኑት የፖለቲካ ተንታኙ ዶክተር ሄኖክ ጌታቸው፣ ነገር ግን ከድንበር ጋር በተያያዘ በሁለቱ መካከል ያለው የማይታረቅ አቋምና የውጭ ኃይሎች ጫና ይህን አማራጭ ከባድ እንዳደረጉት ተናግረዋል። ቅዳሜ ዕለት ከተጀመረው ግጭት በኋላ ኢራንና በሀገሪቱ የሚደገፈው የሊባኖሱ ሂዝቦላ ሐማስን እንደሚደግፉ በይፋ ሲገልጹ፣ ሂዝቦላ እሁድ ዕለት በእስራኤል ላይ የሚሳኤል ጥቃት መፈጸሙና እስራኤል አጸፋዊ እርምጃዎችን መውሰዷ ይታወቃል። በትናንትናው ዕለትም እስራኤል በወሰደችው እርምጃ ቢያንስ 3 የሂዝቦላ ታጣቂዎች መገደላቸውንና ይህም ተከትሎ ሂዝቦላም ወደ እስራኤል ሮኬቶችን ማስወንጨፉን የሮይተርስ ዘገባ ያመለክታል። በርካታ የምዕራባውያን መንግስታት ደግሞ ለእስራኤል ያላቸውን ድጋፍ በመግለጽ ላይ ሲሆኑ ከነዚህም መካከል የሆኑት ዩናይትድ ስቴትስ፣ ዩናይትድ ኪንግደም፣ ፈረንሳይ፣ ጣሊያን እና ጀርመን ከእስራኤል ጎን እንደሚቆሙ በጋራ ባወጡት መግለጫ አስታውቀዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የተከበራችሁ አድማጮቻችን እንዲሁም ተመልካቾቻችን እየተከታተላችሁ ያላችሁት በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት በቀጥታ የሚተላለፍላችሁን የአሜሪካ ድምፅ የረቡዕ ምሽት ዝግጅታችንን ነው። ዝግጅቶቻችን ከመደበኞቹ የራዲዮና የቴሌቪዥን ሞገዶቻችን በተጨማሪ አምሃሪክ ዳት ቪኦኤ ኒውስ ዳት ካም በዌብሳይታችን ላይ እንዲሁም ደግሞ በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተደመጡ ይገኛሉ። በነገራችን ላይ አምሃሪክ ዳት ቪኦኤ ኒውስ ዳት ካም ላይ ሌሎች ዘገባዎችና ዝግጅቶችንን ማግኘት ስለምችሉ መጎብኘት አትዘንጉ። አሁን ላይ አጭር መልእክት ሰምተን እንመለስ።
በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነፃው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩአቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን። በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው።
የአሜሪካ ድምፅ መስከረም 30/2016 ዓመተ ምህረት ስርጭት በዚህ ተጠናቋል። ሳስተናግዳችሁ ያመሸሁት ሀብታሙ ስዩም ነኝ። በቅንብሩ አብራኝ ያመሸችው ብርሃን ኃይሉ ናት። ከመላይ ስቱዲዮ ባለሙያዎችና በኢትዮጵያ እንዲሁም በተለያዩ ቦታዎች ካሉ ዘጋቢዎቻችን ጋር በመሆን በዚህ እሰናበታችኋለሁ። የቸር ምሽት ይሁንላችሁ። መልካም ምሽት። Thank you.